Voice of America. ጠቅላይ ሚኒስትር አብይ አህመድ የአውሮፓ ጉብኝታቸውን ዛሬ በፈረንሳይ ፓሪስ ጀምረዋል። ጠቅላይ ሚኒስትሩ ከነገ በስቲያ ረቡዕ በጀርመን ከሚኖሩ ኢትዮጵያውያን ማህበረሰብ አባላት ጋር ፍራንክፈርት ከተማ ላይ ለሚኖራቸው ፕሮግራም በብዙ የአውሮፓ ሀገሮች የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ ወደዚያው እየሄዱ መሆኑንና ብዙዎችም ለመሄድ በዝግጅት ላይ መሆናቸውን አምባሳደሮች ለአሜሪካ ድምጽ ተናግረዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ባደረጉላቸው ግብዣ ዛሬ ፓሪስ የተገኙት ጠቅላይ ሚኒስትር አብይ ነገ ደግሞ የጀርመን ቻንስለር አንገላ መርክልን አግኝተው ለውይይት ይቀመጣሉ ተብሏል። 11 የአፍሪካ ሀገሮች መሪዎች በሚሳተፉበት በአፍሪካ መዋዕለ ንዋይ ፍሰት ላይ በሚያተኩር ጉባኤ ላይም ንግግር እንደሚያደርጉ ተገልጿል። ጽዮን ግርማ ዝርዝሩን ይዛለች።
ጠቅላይ ሚኒስትር አብይ አህመድ የአውሮፓ የስራ ጉብኝታቸውን ዛሬ በፈረንሳይ ፓሪስ ከተማ ጀምረዋል። በነገ ዕለትም ጀርመን በርሊን ከተማ 11 የአፍሪካ ሀገሮች ተሳታፊ በሚሆኑበት በአፍሪካ መዋዕለ ንዋይ ፍሰት ዙሪያ የሚያጠነጥን ጉባኤ ላይ ተገኝተው ንግግር ያደርጋሉ። ከጀርመኗ ቻንስለር አንጌላ መርከል ጋር ይወያያሉ ተብሎ ይጠበቃል። በተጨማሪም በኢትዮጵያ እየሰሩ ከሚገኙና የመስራት እቅድ ካላቸው ባለሀብቶች ጋርም ተገናኝተው ይወያያሉ የሚል እቅድ መያዙን አስተባባሪዎቹ ተናግረዋል። ከነዚህ ዝግጅቶች በኋላም ከነገ በስቲያ ረቡ ጥቅምት 21 ቀን በፍራንክፈርት አሬና ስታዲየም ኢትዮጵያውያኑና ትውልደ ኢትዮጵያን ለማግኘት ቀጠሮ ይዘዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ከዚህ ዝግጅት አስተባባሪዎች አንዱ ነው። የሚኒስቴር መስሪያ ቤቱ ቃል አቀባይ አቶ መለስ አለም የአውሮፓው ዝግጅት ከሰሜን አሜሪካው የቀጠለ ነው ይላሉ።
ክቡር ጠቅላይ ሚኒስትሩ ወደ ሰሜን አሜሪካ በመምጣት ግንቡን እናፍርስ ድልድዩን እንገንባ በሚል መሪ ሀሳብ የተጀመረ ኢትዮጵያውያን እንቅስቃሴ አለ። ኢትዮጵያውያንን ከጥላቻ ይልቅ በፍቅር ከመጠራጠር ይልቅ በመተማመን ለሀገራዊ ትንሳኤ በጋራ የሚሰሩበት እድል መፍጠር ነው። ይሄ ትልቅ የኢትዮጵያን አንድነት ህብረት የፈጠረ ዝግጅት ነው የነበረው። እሱን ተከትሎ ለአመታት ከሀገራቸው ርቀው በሰው ሀገርም የነበሩ እርስ በርስ የማይተያዩ የፖለቲካ መሪዎች፣ አርቲስቶች፣ ታዋቂ ግለሰቦች ወደ ሀገራቸው እየተመለሱ ነው። ያ ዝግጅቱ በሰሜን አሜሪካ ይከናወን እንጂ በሌሎች የዓለማችን ክፍል ያሉ ኢትዮጵያውያንም በቅርበት ሲከታተሉት ነበር። ስለዚህ ሁለተኛው ደግሞ ቀጣይ የሆነው ባለፈው ግንቡ መፍረሱ የህብረትም የአንድነትም ድልድይ ተገንብቷል። ሁለተኛው ምዕራፍ አንድ ሆነን እንነሳ ነገንም እንገንባ በሚል መሪ ቃል የሚካሄድ ነው። ከመላው አውሮፓ የተወጣጡ ኢትዮጵያውያን ይሳተፋሉ። በቁጥር ከ20 እስከ 25 የሚሆኑ ወገኖቻችን ፍራንክፈርት በሚካሄደው ዝግጅት ላይ በቀጥታ የሚሳተፉ ቢሆንም በሀገር ውስጥም በውጭም በሌላው ክፍል የሚገኙ አያሌ ኢትዮጵያውያን እና ትውልደ ኢትዮጵያውያን በተለያዩ የመገናኛ መንገዶች ይከታተላሉ ተብሎ ነው የሚጠበቀው።
ለዚህ ዝግጅትም ጀርመን ከሚገኙ ተሳታፊዎች በተጨማሪ ከተለያዩ የአውሮፓ ሀገሮች ወደ ፍራንክፈርት እያቀኑ ነው ተብሏል። የስዊድን፣ ኖርዌይ፣ ዴንማርክ፣ ፊንላንድ እና አይስላንድን የሚወክሉት በስዊድን የኢትዮጵያ አምባሳደር መርጋ በቃና ስለ ዝግጅቱ በስልክ ጠይቄያቸው ነበር። አንድ ሆነን እንነሳ ነገንም እንገንባ በሚል ለተሰናዳው ዝግጅት ለመሳተፍ የአውሮፓ ነዋሪ ኢትዮጵያውያንና ትውልደ ኢትዮጵያ ፍላጎታቸው ከፍተኛ መሆኑን ይናገራሉ።
ጀርመን ድረስ ተጉዞ በአካል ይሳተፋሉ። ከጠቅላይ ሚኒስትሩ ጋር መገናኘት ይፈልጋሉ። አገራቸው ውስጥ ያለውን እንቅስቃሴ፣ ክንውኖች ምን እንደሚመስሉ ቀጥታ ከጠቅላይ ሚኒስትሩ ለመስማት ይፈልጋሉ። በአካል ነው የሚሳተፉት። ጥያቄ ከአምስቱም እኔ ከምሸፍናቸው አምስቱም ሀገራት ተሰባስቦ አንድ ኮሚቴ አለ፣ እኔ የምመራው ኮሚቴ። ይህ ኮሚቴ አሰባስቦ ጠቅላላ ጥያቄዎቹን በአራት ጥያቄ አርጎ ኦርጋናይዝ አድርጎ እንደ ፓኬጅ ብዙ ነገር ያሉትን ልኳል ወደ ፍራንክፈርት።
ምን ያህል ይሆናሉ የሚሳተፉት?
እንግዲህ ጽዮን በጣም አስቸጋሪ ነው ይሄን አክል ለማለት። ፍላጎታቸው በጣም ከፍተኛ ነው። ብዙ እንደሚሳተፉ ነው ተስፋ የምናደርገው። ቀኑ ብቻ ሮብ መሆኑ ትንሽ አመቺ ያለ አይደለም እያሉ ነው። ሳምንቱን ሙሉ እናቃጥላለን ከስራ ነው የምሉት እንጂ ከፍተኛ ፍላጎት ነው ያላቸው። በጣም እየተንቀሳቀሱ ነው ያሉት። በጣም እየተባበሩ ነው። ሚዲያዎች በየኮሚኒቲ እያወረዱ ነው። ቅስቀሳውን በከፍተኛ ሁኔታ እየሰሩበት ነው የሚገኙት። ከኛ ጋር ፍላጎት በጣም በጣም ከፍተኛ እንደሆነ ነው ገባኝ። እና ደስተኞች ናቸው። በየሳምንቱ እኔ ጋር እየመጡ እንወያያለን እና ከፍተኛ ፍላጎት አለ።
ለምንድን ነው ሮብ የሆነው?
እሱ ከኔ እንትን በላይ ነው። ለምን እንደሆነ አላውቅም። እንግዲህ የራሱ ምክንያት አለው። ጠቅላይ ሚኒስትራችን ሌላም ጉብኝት አላቸው። እኛ በዚህ ዝግጅት ነው እንጂ አልመጣልንም። ደግሞ እንደ ኮሚቴ ሁሉ ሰው የጓጓው ተግባራዊ በማድረጉ ላይ።
በእንግሊዝ የሚገኙትም እንዲሁ ከጠቅላይ ሚኒስትር አብይ ጋር ለመገናኘት ዝግጅታቸውን ጨርሰዋል ያሉት በእንግሊዝ የኢትዮጵያ አምባሳደር ኃይለ ሚካኤል አበራ ናቸው።
እዚህ ዩናይትድ ኪንግደም ወይም ደግሞ እንግሊዝ ሀገር ከ50,000 በላይ ኢትዮጵያውያን እና ትውልድ ኢትዮጵያውያን ይኖራሉ ተብሎ ይገመታል። ከእንግሊዝ ሀገርም የተቻለውን ያህል ብዙ ኢትዮጵያውያን ትውልድ ኢትዮጵያውያን ወደዛ እንዲሄዱ እሳቸውን እንዲያገኙ የማድረግ እና ቅስቀሳ የማካሄድ ስራ ነው ስንሰራ የቆየ ነው። ብዙ ሰው ፍላጎቱን ገልጿል። አውሮፕላንም በግል መኪናም በሌሎች የማጓጓዣ አይነቶችም በመሄድ እዛው 31 ኦክቶበር ፍራንክፈርት ጀርመን ሀገር በሚኖር ኢትዮጵያና ትውልድ ኢትዮጵያውን ከጠቅላይ ሚኒስትራችን ጋር እንዲገናኙ መረጃን የመስጠት በተቻለ መጠን ብዙ ሰው ወደዛ እንዲሄድና እንዲያገኙአቸው የማድረግ ቅስቀሳ ነው ስንሰራ የቆየ ነው። በተለያየ መንገድ
ምን ያህል ኢትዮጵያውያን ይሳተፋሉ ብላችሁ ትገምታላችሁ?
በተለያየ መንገድም ስለሚሄዱና በግላቸውም በቡድንም በአውሮፕላንም በግል መኪናም ስለሚሄዱ ቁጥራቸው ብዙ ይሆናል። ከ3,000 በላይ ይሆናል ብለን ነው የምንገምተው።
የምትጠብቁት ውጤት አለ ከዚህ ጉባኤ?
ከዚህ ስብሰባ ከዚህ ከእንግሊዝ ሀገር ለጠቅላይ ሚኒስትር ዶክተር አብይ እንዲቀርቡ ጥያቄዎች እያሰባሰብን ወደ ዋናው አብይ ኮሚቴ እልከናል። እንግዲህ የሚመስላቸውን የሚፈልጉትን ጥያቄ የማቅረብና ምላሽ የማግኘት ጠቅላይ ሚኒስትራችንም በአካል በሚያደርጉት ንግግር ስለ ሀገራችን ሁኔታ፣ ስለ ዲያስፖራ ኢትዮጵያውያን፣ በኢኮኖሚው አቅም ግንባታ፣ በእውቀትና ክህሎት ሽግግር፣ እንደዚሁም በተለያዩ የፖለቲካ የኢኮኖሚ ልማቶች ያላቸውን ሀሳብ ፕሮፖዛል የማቅረብ እድልም ስለሚኖር በዚሁ አጋጣሚ ወደፊትም ስለዚህ ይሄን ሁኔታን ያበረታታል። ከእሳቸው አንደበት መስማትም ራሱ ትልቅ እድል ነው ብለን ነው እንግዲህ ያሰብነው እና የተንቀሳቀስነው። በዚሁም ሰው በጣም ተንቀሳቅሷል። ይሄም ደግሞ ወደፊት ኢትዮጵያውያን ዳያስፖራ ኢትዮጵያውያን በሀገራቸው ሁለንተናዊ ልማት የፖለቲካው፣ የኢኮኖሚው፣ የማህበራዊ ዘርፉ፣ የመልካም አስተዳደር፣ የትምህርት፣ የእውቀት በዚህ ሁሉ ተሳትፎውን አጠናክሮ እንዲሄድ አንድ ትልቅ እርምጃን ወደፊት እንዲሄድ የሚያደርግ ስለሚሆን አበረታች የሆነ ከሳቸው አንደበት የመስማት ጥሩ ውጤት ወደፊት ያስገኛል ብለን ነው የምናስበው።
ለውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ስለ ረቡ ፕሮግራም ዝርዝር ጠይቄያቸዋለሁ።
አንደኛው የሙዚቃ ዝግጅቶች አሉ። ከለንደን የመጣ የሙዚቃ ቡድን አለ። ሌሎች ኢትዮጵያውያንም እዚህ ያሉ የባህል ዝግጅቶች አሉ፣ ታዳጊዎች የሚያቀርቧቸው። ሌላኛው የግጥምን እና መነባነብ ፕሮግራም ነው የሚሆነው። ሶስተኛው ከተለያዩ አውሮፓ ሀገሮች የመጡ ኢትዮጵያውያን ያቀረቧቸው ጥያቄዎች፣ አስተያየት አሉ። በአካል የተገኙ አሉ። በአካል ያልተገኙት ደግሞ በተለያየ መገናኛ መንገዶች ለኤምባሲዎች ጥያቄዎቹን ሰጥተው እነዚህ ጥያቄዎች አንድ ላይ ተጠናክረው እና ተቀናይተው ይቀርቡላቸዋል። ክቡር የፌዴሪ ጠቅላይ ሚኒስትር ለእነዚህ ጥያቄዎች፣ አስተያየቶች፣ የወገናቸው ፍላጎት መልስ የሚሰጡበት ነው። ይሄ
ምን ውጤት ትጠብቃላችሁ? አቶ መለስ አለም
በሶስት መክፈል ይችላል። አንደኛ በአውሮፓ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያንን የቅርታው አካል ሆነው በፍቅርና የመደመር ስሜት በሀገራቸው እየተካሄደ ያለው ለውጥ የሚደግፉበትን ሁኔታ መፍጠር ነው። ኢትዮጵያ ነገ የተሻለች ሀገር ትሆናለች። ትልቅ ተስፋ ያላት ሀገር ናት። በውጭ ያለውን ኢትዮጵያዊ ያላካተተ እንቅስቃሴ ምን ተይዞ ጉዞ ነው? እና አንደኛ የእነሱን ተሳትፎ ማረጋገጥ ነው። ሁለተኛ መንግስት በውጭ ለሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን የሚሰጠው ትኩረት የሚያረጋግጥበት እና በቀጣይም በሀገራቸው ጉዳይ የድርሻቸውን የሚችሉትን ሚና መጫወት እንዲችሉ አስፈላጊውን ድጋፍ እንደሚያደርግ በሀገሪቱ ዋናው እና ቁንጮ ባለስልጣን ማረጋገጫ የሚሰጥበት ነው። የመጨረሻውና ሶስተኛው በውጭ የሚኖሩ ኢትዮጵያውያን ተደጋግፈው ሀገራቸውን ወደ የብልጽግናና ገናናነቷ ለመመለስ በሚደረገው ርብርብ ውስጥ እንዲሳተፉ ማድረግ ነው። ኢትዮጵያ በጣም ትልቅ ታሪክ ያላት ገናና ታሪክ ያላት ሀገር ናት። የዓለም የስልጣኔ ቁንጮ የነበረች ሀገር ናት። እንደዚህ አይነት ሀገር የሀገር ጭራ የሆነበት ነገር የማይጸጽተው ኢትዮጵያዊ የለም። ስለዚህ በጋራ የምንሰራበት ስለ ሀገራችን አንድ አይነት ቋንቋ የምንዘምርበት ዕለት ተደርጎ የምንወስደው ነው።
አቶ መለስ ይህን ዝግጅት ለማሰናዳት በአውሮፓ የሚገኙ ከ200 በላይ ኢትዮጵያውያን በበጎ ፈቃደኝነት መሳተፋቸውን ተናግረዋል። አድማጮች፣ ዝግጅቱን በተመለከተ በአውሮፓ የሚገኙ ኢትዮጵያውያንን አስተያየት ይዘን እንመለሳለን። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።